ajirtanutti fayyata a nagatti.
የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 18 2014 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ።
I think we certainly have a huge platform when you're talking about Facebook and Twitter. So
Facebook እና Twitter ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም Facebookም ይሁን Twitter ሆን ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ ያየን ነው።
በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ውስጥ የሚገኘው CBS የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያ አሜሪካዊት ጋዜጠኛ ሄርሜላ አረጋዊ ለምሽቱ በእንግድነት ይዘናታል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ደቡብ አፍሪካ ላይ የተቀሰቀሰው አዲሱ እጅግ ተላላፊ የሆነ የኮሮና ቫይረስ ዝርያ ዓለምን እያስጨነቀ ነው። ጉዳዩ ያሳሰባቸው የሀገሪቱ ሳይንቲስቶች በከፍተኛ ፍጥነት እየተዛመተ ያለውን ኦሚክሮን የሚል ስያሜ የተሰጠውን ቫይረስ ለመቆጣጠር እየተሯሯጡ ናቸው። አዲሱ የቫይረሱ ዝርያ ወጣቶች ላይ በፍጥነት እየተላለፈ መሆኑ ተገልጿል። ሳይንቲስቶች በሀገሪቱ ለቫይረሱ የተጋለጡት አዲስ ተያዦች 90 ከመቶ የተያዙት በዚህ በአዲሱ ዝርያ አይነት ሳይሆን እንደማይቀር መናገራቸውን የደቡብ አፍሪካ የጤና ባለስልጣናት ገልጸዋል። አዲሱ ዝርያ አይነቱን በብዛት የሚለዋወጥ በመሆኑ በይበልጥ ተላላፊ እንደሚያደርገውና የሰውነት የተፈጥሮ መከላከያንም መልኩን እየቀያየረ ሊያመልጥ ይችላል የሚል ስጋት ፈጥሯል። ይበዚህ እንዳለ ከደቡብ አፍሪካ የተቀሰቀሰውን ይህን ኦሚክሮን የተባለውን የኮሮና ቫይረስ ዝርያ ተከትሎ ዩናይትድ ስቴትስ ከደቡብ አፍሪካና ከሌሎች 7 ሀገሮች በሚጓዙ መንገደኞች ላይ ከፊታችን ሰኞ ጀምሮ የጉዞ እገዳ እንደምትጥል ፕሬዚደንት ጆ ባይደን አስታወቁ። እየተዘጋጀ ያለው የዩናይትድ ስቴትስ የጉዞ ክልከላ ቀደም ያለውን ፖሊሲ የሚያንጸባርቅ እንደሚሆን ነው የተጠበቀው። ክልከላው የዩናይትድ ስቴትስ ዜጎችንና ቋሚ የመኖሪያ ፈቃድ ያላቸውን እንደማይመለከት፣ ነገር ግን እንደማንኛውም ዓለም አቀፍ ተጓዥ ሁሉ ከመነሳታቸው በፊት ከቫይረሱ ነጻ መሆናቸውን የምርመራ ማረጋገጫ ሊይዙ እንደሚገባ ተገልጿል። የጉዞ ክልከላው የሚመለከታቸው 7 ሀገሮች ደቡብ አፍሪካ፣ ቦትስዋና፣ ዚምባብዌ፣ ናሚቢያ፣ ሌሶቶ፣ ኢስትዋኒ፣ ሞዛምቢክና ማላዊ ናቸው። በሌላ ዜና ከደቡብ አፍሪካው አዲስ የኮሮና ቫይረስ ዝርያ ዜና ተከትሎ ትናንት የአክሲዮን ዋጋ አሽቆልቁሏል። ዳው ጆንስ ኢንዱስትሪያል አቨሬጅ የአክሲዮን ዋጋ ሰንጠረዥ ለተወሰነ ጊዜ ከ1000 በሚበልጥ ነጥብ ቀንሶ እንደነበረ ታውቋል። S&P ሰንጠረዥ ካለፈው የካቲት ወር ወዲህ ባልታየ መልኩ በ2.3 ከመቶ ሲወርድ ናዝዳክም በ2 ወር ጊዜ ባልታየ ደረጃ ቀንሷል ተብሏል። የጉዞና የኤነርጂ ዘርፍ አክሲዮኖች በይበልጥ መጎዳታቸው ነው የተጠቆመው። በኮቪድ-19 ዜና ስንቆይ ከዓለም ግዙፉ የክትባት አምራች ኩባንያ የህንዱ ሴረም ኢንስቲትዩት ለታዳጊ ሀገሮች የኮቪድ ክትባት ለሚያከፋፍለው ለኮቫክስ ክትባት መላክ መቀጠሉ ተነገረ። ተቋርጦ የነበረው የክትባት አቅርቦት የቀጠለው ደቡብ አፍሪካ ውስጥ የተከሰተው አዲሱ የኮሮና ቫይረስ ዝርያ ዓለምን እጅግ ባሳሰበበት በዚህ ወቅት መሆኑ ነው። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኒጀር ውስጥ ከቡርኪና ፋሶ በኩል በአጀብ በገቡ የፈረንሳይ ወታደሮችን የያዙ ተሽከርካሪዎች ላይ ተቃዋሚዎች መንገድ እንደዘጉ ተገለጸ። ወታደራዊ አጀቡ በገጠመው ተቃውሞ የተነሳ ከቡርኪና ፋሶ ለአንድ ሳምንት መውጣት አቅቶት እዚያው ቆይቶ እንደነበረ የፈረንሳይ ጦር ሰራዊት አስታውቋል። የፈረንሳይና የኒጀር ወታደሮች ተቃዋሚ ሰልፈኞቹ መኪናዎቻቸው አጠገብ እንዳይደርሱ ማስጠንቀቂያ ጥይት የተኮሱ ሲሆን ኮንቮዩ በኋላ ወደ ኒጀሯ ዋና ከተማ ኒያሚ እንቀሳቀስ መቻሉ ተዘግቧል። ፈረንሳይ ወደ ቀድሞ ቅኝ ግዛቶቿ ወታደሮች ማዝመቷ ቡርኪና ፋሶ፣ ኒጀር እና ሌሎችም ሀገሮች ውስጥ ተቃውሞ ቀስቅሷል። ናይጄሪያ በሰሜኑ ግዛቷ ብዙ መቶ ሰዎችን በመጥለፍና በመግደል የተወነጀሉ ታጣቂ ቡድኖችን ሽብርተኛ ድርጅቶች ብላ ፈርጃለች። ከባድ የጸጥታ ችግር ላይ ያለችው ሀገር የወሰደችው አብይ እርምጃ ነው ተብሏል። እርምጃው የተወሰደው ፌዴራሉ መንግስት በፍርድ ቤት ባቀረበው ጥያቄ መሰረት መሆኑን የጠቅላይ አቃቤ ሕጉ መግለጫ አመልክቷል። ውሳኔው የቡድኖቹ አባላት ከሽብር አድራጎት በተያያዙ ወንጀሎች እንዲከሰሱና የቡድኖቹን እንቅስቃሴ ይበልጥ ውጤታማ በሆነ መንገድ ለመዋጋት እድል የሚሰጥ ነው ተብሏል። በመጨረሻም ሩሲያ ዩክሬን ድንበር አቅራቢያ ለያዘችው ግዙፍና ያልተለመደ የተባለ የሰራዊት ግንባታ ምላሽ ለመስጠት ሁሉንም አማራጮች እየተመለከተን ስትል ዩናይትድ ስቴትስ አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛው የአውሮፓ ጉዳዮች ዲፕሎማት በሰጡት ቃል የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ቀጣይ እርምጃውን በሚቀጥለው ሳምንት በሚደረግ ምክክር ይወስናል ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ህዳር 18 2014 ዓ.ም ምሽት ፕሮግራም ነው። በዌብሳይታችን amharic.voenews.com ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎችን ወደ ምናስተናግድበት ክፍለ ጊዜ እንሸጋገራለን። ቀዳሚውን ዘገባችንን እናስደምጣችሁ። የማህበራዊ ሚዲያ ትስስር አገልግሎቶች በማወቅም ይሁን ባለማወቅ የሐሰተኛ መረጃዎች፣ የጥላቻ ንግግሮችና ማህበረሰብን እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ያደረገው ሲቢኤስ የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያ አሜሪካዊት ጋዜጠኛ ሄርሜላ አረጋዊ ለአሜሪካ ድምጽ ተናግራለች። ከአስር ዓመታት በላይ አልጀዚራን ጨምሮ በተለያዩ ዓለም አቀፍ የሚዲያ ተቋማት በጋዜጠኝነት ያገለገለችው ሄርሜላ የማህበራዊ ሚዲያ ተቋማት ለእርስ በእርስ ግጭት ምክንያት እንዳይሆኑ በሚሰሩባቸው ሀገሮች ያለውን ነባራዊ ሁኔታ መረዳት የሚያስችላቸው ብዙሃነት እንደሚያስፈልጋቸውም ተናግራለች። ከሄርሜላ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል።
ሄርሜላ አረጋዊ፣ ለቃለ ምልልሱ ፈቃደኛ ስለሆንሽ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። በቀጥታ ወደ ጥያቄ ልግባና የተለያዩ የፖለቲካ ተንታኞች በኢትዮጵያ ለአንድ ዓመት የዘለቀው ጦርነት በማህበራዊ ሚዲያዎች ላይ የሚካሄድ ጦርነትንም እንደሚያካትት ይገልጻሉ። ይህ የመረጃ ጦርነት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ለያዘው አቋም ምን ያክል አስተዋጽኦ እያደረገ ነው?
I think it's reversing it on its head, particularly when you're talking about journalism,
ነገሮችን ያገለባበጣቸው ይመስለኛል። ጋዜጠኝነትና ሚዲያ በተለይ እንደ ዩናይትድ ስቴትስ ባሉ ሀገሮች የውጭ ጉዳይ ፖሊሲያቸውን ምን ያህል እንደሚመሩ ስናይ የሚወጡ ዘገባዎች ትክክለኛ መሆን ምን ያህል መሰረታዊ መሆኑን እናያለን። የሀገር ውስጥ ጉዳይ ሲሆን ሰዎች ይነጋገሩበታል፣ ተቃውሟቸውን ይገልጻሉ፣ የውስጥ ክርክር ይኖራል። ስለሌላ ሀገር ሲሆን ግን የአሜሪካ ሕዝብ ለጉዳዩ ትኩረት ሰጥቶ ግፊት ካላደረገ በስተቀር የውጭ ጉዳይ ሚኒስቴር ብቻውን ነው ውሳኔዎች የሚያሳልፈው። ከትውልደ ኢትዮጵያውያን ማህበረሰብ ውጪ ያለው ሰው ስለ ሁኔታው እንዲረዳ ትክክለኛውን ትርክት እንዲያገኝ ማድረግ ያስፈልጋል። ስለዚህ በግጭት ወቅት የሚወጡ ትርክቶች የውጪ ፖሊሲዎችን የመምራት አቅም አላቸው። ለዚያ ነው ኖ ሞር የሚለው እንቅስቃሴና የህዝቡ ተሳትፎ በአስፈላጊ ሰዓት የተጀመረ ስልታዊ እርምጃ የሆነው። ቢያንስ የአሜሪካ የውጪ ፖሊሲ አርቃቂዎች በአፍሪካ ቀንድ ላይ የከረረ አቋም እንዳይዙ እይታውን ያስተካክላል።
ከሚዲያ ውጪ በተለያዩ የውጭ ሀገር ተቋማት የሚካሄዱ የአንድ ወገን አመለካከት ያላቸውን ሰዎች ብቻ ያካተቱ ስብሰባዎችና ውይይቶች በሁሉም ወገኖች ያሉ ድምጾች እንዲሰሙ አለማድረጋቸው ምናልባት በዚህ ላይ ተጽዕኖ አድርጓል ትያለሽ?
So yeah, this narrative war has gone beyond the typical media entities.
የመቆጣጠር ጦርነት ከሚዲያ ተቋማቱም ያለፈ ነው። በዚህ መጠን ነገሮች ጥሩ ያልሆኑት ለመጀመሪያ ጊዜ ነው ብዬ አስብ ነበር። ነገር ግን ከሌሎች ተመሳሳይ ሁኔታ ውስጥ ካለፉ እንደ ሶሪያና ሊቢያ ያሉ ሀገሮች ጋር ቅርብ የሆኑ ሰዎች ጋር ስነጋገር ያንንም ተመሳሳይ ነገር ነበር። የተሳሳተ የውጭ ጉዳይ ፖሊሲ ሲኖር የመጀመሪያ ጊዜ አይደለም። የአሜሪካ የውጭ ጉዳይ ሚኒስቴር ባንድ የውጭ ሀገር ላይ አቋም ሲይዝ ደግሞ ዩኒቨርሲቲዎች፣ የትምህርት ተቋማትና ሲቪክ ማህበረሰቡ እንዲተባበር ይደረጋል።
በቅርቡ አንድ በፌስቡክ ይሰራ የነበረ የመረጃ ሳይንስ ባለሙያ በአሜሪካ የህግ አስፈጻሚ ምክር ቤት ቀርቦ የምስክርነት ቃሉን ሲሰጥ ፌስቡክ የሚጠቀመው ቀመር በኢትዮጵያ የዘር ግጭት እንዲቀሰቀስ ትልቅ አስተዋጽኦ እያደረገ ነው ብሎ ነበር። የማህበራዊ ሚዲያ ተቋማት ኢትዮጵያ ውስጥ ያለው ግጭት እንዲባባስ ምክንያት ሆነዋል ብለሽ ታስቢያለሽ?
I think we certainly have a huge platform when you're talking about Facebook and Twitter. So
Facebook እና Twitter ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆም ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ ያየን ነው። ለምሳሌ ትግራይ ጀነሳይድ የተሰኘው የትዊተር ላይ ዘመቻ ሐሳቡን የሚደግፍ ትክክለኛ ማስረጃ ሳይኖረው እርስ በርስ የሚያጋጩ ትርክቶችን እያሰራጨ ለአንድ ዓመት ሲካሄድ ቆይቷል። ስለዚህ የማህበራዊ ሚዲያ ተቋማት አጠቃላይ ሁኔታውን መረዳት የሚችሉ ሰዎች እንዲኖሯቸው ጥረት ማድረግ አለባቸው። በርግጥ ሆም ብለው የሚያደርጉት ነው ብዬ ማሰብ አልፈልግም፣ ግን አውቀውም ይሁን ሳያውቁ ግጭቶች እንዲባባሱ ያደረጉ ነው።
እንግዲህ የትዊተር ዘመቻዎችን ካነሳሽ መጀመሪያ ላይ አንቺም ትግራይ ጄኖሳይድ የሚለው ዘመቻ አካል ነበርሽ። አሁን ደግሞ ኖ ሞር ወይም ይበቃል የሚለው ቅስቀሳ ውስጥ ከፍተኛ ተሳትፎ ያደረግሽ ነው። ሁለቱም ዘመቻዎች በኢትዮጵያ እየተካሄደ ባለው ጦርነት ውስጥ ተሳትፎ ያላቸው የተለያዩ አመለካከቶችን ወይም ትርክቶችን የሚወክሉ ናቸውና አመለካከትሽን እንድትቀይር ያደረገሽ ነገር ምንድነው?
I might have used the hashtag maybe a handful of times, right? ግን ምንድነው የሆነው መሰለሽ? ጦርነቱ ሲጀመር አንድ የኔ ቤተሰብ አባል ትግራይ ውስጥ ያለ ዩኒቨርሲቲ ለማገዝ ሄዶ እዚያው ነበርና በጣም ስሜታዊ ሆኜ ነው የተቀላቀልኩት። ስለዚህ አስተያየቴ ከነበረኝ ፍርሃት የመነጨ ነበር። በዚያም ላይ በጋዜጠኝነት ከልቤ ስለማምን እነ ኒውዮርክ ታይምስ እና አሶሺየትድ ፕሬስን የመሳሰሉ ሚዲያዎች ትክክለኛውን ነገር ለማሳየት እየጣሩ ነው ብዬ አምን ነበር። በርግጥ ዙሪያ ገባውን ላይረዱ ይችላሉ፣ ግን ቢያንስ ጥሩ ጋዜጠኝነት ይሰራሉ ብዬ ነበር ማስበው። እንደ ጋዜጠኛም በሚዲያዎቹ ላይ እምነት ነበረኝ፣ ግን ዘገባዎቹ እርስ በርስ ሲጣረሱ ሳይ እንደ ጋዜጠኛ እንዴት መዘገብ እንዳለበት ያወቅኩ ይወጡ የነበሩ እነተኛ መረጃዎች ችላ ሲባሉ ማየቴ ጥያቄ ፈጠረብኝ። ስለዚህ ለኔ ያመለካከት ለውጥ የፈጠረው በሚዲያ ተቋማት ውስጥ የሚሰሩ ባልደረቦቼ ስራቸውን በአግባቡ እየሰሩ እንዳልሆነ ማስተዋሌና እየተደረገ የነበረው ዘመቻ ሰብአዊነትን መሰረት ያደረገ አለመሆኑን መረዳቴ ነው። ከዚያ በተጨማሪ የቤተሰቤ አባል ከትግራይ ከወጣ በኋላና ከስሜታዊነት ወጥቼ ለ6 እና 7 ወራት መረጃዎችን ከሰበሰብኩ በኋላ እውነቱን ለመረዳት መቻሌ ነው።
እነዚህ ያነሳናቸው በትዊተር ላይ የሚካሄዱት ዘመቻዎች በተለያየ ወቅት ትሬንድ ማድረግ ወይም ትልቅ መነጋገሪያ መሆን ችለው ነበር። በቅርቡ ግን ትዊተር ኢትዮጵያ ውስጥ ይህንን አገልግሎቱን እንዳቋረጠ አስታውቋል። ፌስቡክም እንዲሁ ጠቅላይ ሚኒስትር አብይ አህመድ የጻፉት ጽሑፍ ግጭት ቀስቃሽ ነው በሚል ከገጹ ላይ እንዲነሳ አድርጓል። የማህበራዊ ሚዲያ ተቋማቱ እየወሰዷቸው ያሉትን እነዚህን እርምጃዎች እንዴት ታያቸዋለሽ?
No, I don't. It's at best suspicious.
ጥርጣሬ የሚፈጥር እርምጃ ነው። ኖ ሞር የተሰኘው ንቅናቄ ነው በድንገት በኢትዮጵያ መነጋገሪያ እንዳይሆን የተደረገው። ከዚያ በኬንያ መነጋገሪያ መሆን ሲጀምርም ከኬንያም እንዲነሳ ተደረገ። ከዚህ ጀርባ ያለው የሆነ ስልጣን ያለው ሰው ከትዊተር ጋር እየተነጋገረ እንደሆነ ኢትዮጵያን ለማፍረስ አላማ ያነገቡ ከባለ ስልጣን ጋር ግንኙነት ያላቸው ሰዎች ይሆኑ ወይም ራሱ ትዊተር ይሆን አላውቅም። ግን ትግራይ ጀነሳይድ የሚለውን ንቅናቄ የሚከተሉ ኖ ሞር ግጭት ቀስቃሽ እንደሆነ አድርገው ሲጽፉ እናያለን። ይሄ የነሱ ስልት ነው። ውስጡ ስለነበርኩ አውቀዋለሁ። እኔ ራሴ ብዙ ዛቻ ደርሶብኛል። ጥያቄ በማንሳቴ ጦርነቱ ለምን ወደ ሌሎች ክልሎች ይዛመታል በማለቴና ግጭቱ ከትግራይ ከወጣ በኋላ ጦርነቱ ይቁም ለምን አንልም በማለቴ ከስራዬ እንድባረር ፊርማ አሰባስበውብኛል። አጥራጣሪ ቢሆንም ግን ሰዎች ኖ ሞር የሚለውን ሐሳብ ተቀብለውት ከማሰብም በላይ ስራ ላይ አውለውታል።
እንግዲህ አንቺ ጋዜጠኛ ነሽ፣ የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ። ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል?
So it's pretty frustrating and enraging honestly because so many lives depend on it.
እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው፣ ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጀነሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሐሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል።
ቀደም ሲል እንዳልነው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኪጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም?
No, I don't think so. You know, I think it's a misconception that
there's a hard line between the ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሐሳብ አቀንቃኝነት ነው የሚሉት ድምጽ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኙው ነገር እውነት ላይ መሰረት እስካደረገ ድረስ በመታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖ ሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንደውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሃል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምጽ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል።
ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረገጽ ላይ ተሰስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል?
ይሄ በዋናነት
በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም ማገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክ እና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋዕለ ንዋይ ማፍሰስ ይኖርባቸዋል።
እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ፣ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሐሰተኛ መረጃዎችንስ እንዴት መለየት ይችላሉ?
That's a good question. Well, first of all, it's like you got to have the time and the interest, right?
በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረኩት ምንድነው? ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሐሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው።
ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች?
I think it will come because other communities will realize this is an Ethiopia problem, like on Sunday.
ኢትዮጵያ ከዚህ ሁኔታ ተወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይሄን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ መሳሰሉ ስለ ሀገራቸው ሐሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም። ለእኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማን ነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን ዓለም የተሻለች ቦታ ትሆናለች ብዬ አስባለሁ።
ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሽው ቆይታ በጣም አመሰግናለሁ።
Thank you, Lily. Appreciate it.
እኔም አመሰግናለሁ።
አድማጮች፣ በሌላ በኩል አሁን ባለው የኢትዮጵያ ወቅታዊ ሁኔታ በሰሜን ኢትዮጵያ እየተካሄደ ያለው ጦርነት መቀጠሉን ትላንትናና ዛሬ እየወጡ ያሉ መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር ከዘመቱ በኋላ ትላንት ለመጀመሪያ ጊዜ ከስፍራው ሆነው በሰጡት አስተያየትም በርሳቸው የሚመራው የመንግስት ጦር ድል ያስመዘገበ መሆኑን ተናግረዋል። ከሳምንት በፊት በሰጡት መግለጫ በጦርነቱ እየገፉ መሆናቸውንና የተለያዩ የአማራና የአፋር ክልሎችን መቆጣጠራቸውን ገልጸው የነበሩት የትግራይ ክልል አመራሮች በበኩላቸው በትላንትናው ዕለት መቀሌ ውስጥ የድሮን ጥቃት መፈጸሙን የገለጹ ሲሆን በጥቃቱ የነዋሪዎች ንብረት መውደሙን ተናግረዋል። መንግስት ግን በዚህ ጥቃት ዙሪያ ያለው ነገር የለም። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ አየር በረራ አገልግሎት ወደ ትግራይ ክልል የሚያደርገውን በረራ በድጋሚ መጀመሩን የድርጅቱ የሰብአዊ ድጋፍ ማስተባበሪያ ወይም ኦቻ ትላንት ባወጣው መግለጫ አስታውቋል። በመጪው ጥቂት ቀናት ውስጥ 2200 ሜትሪክ ቶን የሚሆን ህይወት አድን የምግብ እርዳታ የጫኑ መኪናዎች መቀሌ እንደሚገቡና እስካሁን 35 ምግብ ጫኝ መኪናዎች መድረሳቸውንም መግለጫው ጨምሮ ገልጿል። ይሁንና በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት ሰብአዊ እርዳታ የሚያስፈልጋቸው ሰዎች ቁጥር ወደ 9.4 ሚሊዮን ማደጉን ያስታወቀው የዓለም ምግብ ድርጅት 80 ከመቶ የሚሆኑት በጦርነት ቀጠና ውስጥ እንደሚገኙ አመልክቷል። የኢትዮጵያ መንግስት የሀገሪቱን ህዝቦች ደህንነትና ህልውና ለመታደግ በሚል ያወጀውን አስቸኳይ አዋጅ የሚከታተለውና የሚቆጣጠረው እዝ በበኩሉ ጦርነቱን በሚመለከት የሚደረጉ የመረጃ ስርጭቶችና መንግስታዊ ያልሆነ የሽግግር ወይም ሌላ ቅርጽ ያለው የመንግስት መስረታ እንቅስቃሴዎች ላይ ገደብ የሚጥሉ ትዕዛዞችን በትላንትናው ዕለት አውጥቷል። ይህን የኢትዮጵያን ወቅታዊ ሁኔታ አስመልክቶ ትላንት ከኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር የስልክ ውይይት ያካሄዱት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ እየተካሄደ ያለው ጦርነት መባባሱ እንዳሳሰባቸው ገልጸው በአስቸኳይ ወደ ውይይት መግባት እንደሚያስፈልግ አስረግጠው ተናግረዋል። በጦርነቱ ለተጎዱ ወገኖች ያልተገደበ ሰብአዊ ድጋፍ ሊደርስ እንደሚገባ በመግለጽም ሁሉንም ወገኖች ያሳተፈ ፖለቲካዊ ውይይት እንዲካሄድ ድጋፍ እንደሚያደርጉ በድጋሚ አረጋግጠዋል። የተባበሩት መንግስታት ድርጅት የቅድመ ዘር ማጥፋት መከላከል ልዩ አማካሪ የሆኑት አሊስ ዋይሪሙንደሪቱ በበኩላቸው በኢትዮጵያ እየተባባሰ የሄደው ሁኔታ እጅግ እንዳሳሰባቸው ገልጸው ኃላፊነት የማይሰማቸው አመራሮች የሚያደርጓቸው ለጦርነትና ለጥላቻ የሚጋብዙ ንግግሮች፣ ዘርን መሰረት ያደረጉ ጥቃቶች፣ እንዲሁም የሰብአዊ እርዳታ እንዳይደርስ የሚጣሉ ማዕቀቦችና የእርዳታ መድኃኒቶች ያላግባብ ጥቅም ላይ መዋል አሁንም እንደቀጠሉ ናቸው ማለታቸውን የድርጅቱ ቃል አቀባይ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየን ለዘገባው እናመሰግናለን። በተከታዩ ዘገባ ወደ ትግራይ ክልል እንወሰዳችሁ። መቀሌ የሚገኘው ዘጋቢያችን አለም ፍስሐ የወባ በሽታ በትግራይ መከሰቱን በተመለከተ በክልሉ የበሽታዎች መከላከልና መቆጣጠር ባለሙያ አቶ ጎይቶ መሐሪን አነጋግሮ ተከታዩን አሰናድቷል። አቶ ጎይቶም ከሚያብራሩበት ዘገባው ይጀምራል።
ትግራይ ክልል እንደሚታወቀው 75% መሬቱ ለወባ ተጋላጭ ነው። ህዝቡ ደግሞ 70% በዚሁ በወባማው አካባቢ ይኖራል። ስለዚህ የትግራይ ህዝብ 6.2 ሚሊዮን አካባቢ ይገመታል። ከዚህም 4 ሚሊዮን ህዝብ ለወባ ተጋላጭ በሆነው አካባቢ፣ በአብዛኛው የወባ ስርጭቱ ያለው ደግሞ በምዕራባዊ ዞን ትግራይ፣ በሰሜን ምዕራብ የሚባለው ማዕከላዊ ዞንና በዚህም በራያ ቫሊ የሚባለው ራያ አዘቦና ራያ አላማጣ አካባቢ በሰፊው ተሰራጭቶ ይገኛል። ትግራይ ወባማ 75% ወባማ ነው ያልነው። የወባ በሽታ ስርጭት እንደሚታወቀው በአብዛኛው ከ2000 ሜትር አባብ ሲለበል የሚባለው ከዛ በታች ባሉት አካባቢዎች፣ የሙቀቱ ሁኔታም በዚህ አካባቢ ለወባ ፓራሳይትና ወባ የምታስተላልፈው ትንኝ ለመራባት ምቹ ሁኔታ ስለሚፈጥርላት በዚሁ መሰረት 75% የትግራይ መሬት ለወባ ስርጭት ምቹ ሆነ ይገኛል ማለት ነው።
አቶ ጉይቶም ማሪ በ2013 ዓ.ም ጥቅምት ወር ጀምሮ በትግራይ የተነሳው ጦርነት ስለነበረ የወባ በሽታን ያለበት ደረጃ ለማወቅ በጣም አስቸጋሪ ነው ብለዋል። አቶ ጉጦም ማሪ
የወባ ስርጭት በዚሁ አመት፣ በተለይም ባለፈው አመት ከጥቅምት ወር ጀምሮ በትግራይ ክልል በተነሳው ጦርነት ይሄ የወባ ስርጭት ምን ሁኔታ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። ምክንያቱም 100% የትግራይ አካባቢዎች በጦርነቱ ጥቃት ሰለባ ሆነዋል። ስለዚህ ህዝቡም ከቦታ ወደ ቦታ ጦርነቱም ለማምለጥ ከሞት ለመሸሽ ሲል የህዝቡ እንቅስቃሴ በጣም በከፍተኛ ሁኔታ ነበር ማለት ነው። ስለዚህ እንግዲህ የወባ ስርጭቱ ምን ደረጃ ላይ እንዳለ ለማወቅ በጣም አስቸጋሪ ነው። የኢንፎርሜሽን ልውውጥ የለም፣ ስልክ የለም፣ ትራንስፖርቴሽን የለም። ህዝቡ ከቦታ ወደ ቦታ እየተንቀሳቀሰ ነው። ስለዚህ የወባ ስርጭቱ ምን ደረጃ ላይ እንዳለ ለማወቅ በጣም አስቸጋሪ ነበር። በተለይ በዚሁ ዓመት የወባ ስርጭት ጊዜ ከመስከረም 2014 ጀምሮ ያለው እስካሁን በየአካባቢው ምን ደረጃ ላይ እንዳለ ስርጭቱ ለማወቅ አይቻልም ማለት ነው። ስለዚህ የወባ ስርጭት ከነበረበት ከአምና ሊጨምርም ይችላል። እንደዛ አይነት ትንበያ ነው ያለን።
የወባ በሽታ በትግራይ መጨመሩን የምንረዳው በጦርነቱ ምክንያት በፌዴራል መንግስት በየዓመቱ ይሰጥ የነበረው የመከላከል ዘዴዎች ተጠቃሚ ባለመሆንን፣ በየቦታው የተቆፈረውን ምሽግ ለወባ ትንኝ መራቢያ አመች በመሆኑ በሽታው እንደተባባሰ እንገምታለን ብለዋል አቶ ጎጠ ማሪ።
እንግዲህ ወባ በሽታ ሊጨምር ይችላል ብለን የተነበይ ነው ወይም ፎርካስት ያደረግንበት ምክንያት አንደኛው በሀገር ደረጃ የምንጠቀምባቸው የወባ መከላከያ ዘዴዎች ህብረተሰቡ ተጠቃሚ አልሆነም በጦርነቱ ሳቢያ። ሌላው አርተፊሻል የሆኑ ወይ ሰው ሰራሽ የሆኑ ለወባ ስርጭት ምቹ የሚፈጥሩ ሁኔታዎች አሉ። አንድ አመት ሙሉ ወይ 8 ወር ሙሉ በክልሉ ጦርነት ነበረ። በዚህም በ8 ወር ጦርነቱ የተፈጠሩ ሰው ሰራሽ ለወባ በሽታ መተላለፊያ ሁኔታዎች ፈጥረዋል። ምክንያቱም በየአካባቢው ምሽግ ተቆፍረዋል። ወታደሩ የሚጠቀምባቸው የአስቃጥላ ጣሳዎች የሚባሉ ሌሎች ለወባ ትንኝ መራቢያ ምቹ የሚፈጥሩ ሰው ሰራሽ ሁኔታዎች ስለተፈጠሩ በሽታው ከነበረበት ለመጨመር ምቹ ሁኔታዎች ይፈጥሩለታል ማለት ነው። ዲስፕሌስመንት ነበረ። ስለዚህ ይሄ ሁሉ ተፈጥሮ በዛው ላይ በመንግስት የሚሰሩ የመከላከያ ዘዴዎች በቦታው ላይ ስላልተሰሩ ለወባ በሽታው ተጋላጭ ሊሆን ይችላል። ለምሳሌ ጦርነቱ ከመጀመር በፊት በ2013 ነሐሴ ወርና መስከረም ወር ከ2.1 ሚሊዮን አጎበር ለተጠቃሚ ተከፋፍሎ ነበረ። ይህንንም ልክ ጦርነቱ ጀመር ኦልሬዲ ህዝቡ አልተጠቀመበትም። ምክንያቱም በጦርነቱ ሳቢያ በአብዛኛው ዳሜጅ ሆኗል ብለን ነው የምንገምተው። ሌላው በመንግስት መሰራት የነበረባቸው የመከላከል ዘዴዎች ስላልተሰሩ አንዱ ምክንያት ሊሆን ይችላል። ሌላ ዋነኛው በዚሁ ባለፈው ክረምት በክልላችን የነበረው የዝናብ ስርጭት በጣም ከፍተኛ ስርጭት ነበረ። ማለትም ጥሩ የሚባል ክረምት ነበረ። ስለዚህ ጥሩ ክረምት ካለ ለወባ ስርጭት ምቹ ሁኔታዎች ይፈጥራል።
በከፍተኛ የመድኃኒትና የመከላከል እጥረት ነው የምንገኘው ብለዋል አቶ ጎይታውም።
እንግዲህ ይህንን በሽታ የህብረተሰቡ አደጋ እንዳይፈጥር በትግራይ ክልል ጤና ቢሮ ቅድመ ትንበያ ነበረ። ለዚህም ፕላን አውጥተን ነበር ብዙ ስራዎች ለመስራት። ሆኖም ግን አንድ ከማዕከላዊ መንግስት ጸረ ትንኝ ርጭት የምንጠቀምበት ኬሚካል ተመድቦልን ከነበረ ከ120,000 ኪሎ ግራም በላይ ግማሹ ነው የመጣልን፣ 50% ነው የመጣልን። ስለዚህ 50%ቱ አልመጣልንም ከፌዴራል። ስለዚህ የርጭት የቤት ለቤት ርጭት በጣም አነስተኛ ስራ ነው የተሰራ። ስለዚህ ይሄ 50%ቱ በማዕከላዊ መንግስት ስላልተላከልን ይሄ አንድ ትልቅ ክፍተት ነው። ሌላው በጦርነቱ ሳቢያ ከ2.1 ሚሊዮን በላይ ወይም 2.5 ሚሊዮን አጎበር ለተጠቃሚ ህብረተሰብ መቅረብ ነበረበት። ይህም አልቀረበም። ሶስተኛው ለታመሙ ሰዎች የመመርመሪያ መሳሪያና ለሕክምና የሚሆን መድኃኒት መቅረብ ነበረበት። ስለዚህ በእጃችን ያለችው አነስተኛ መድኃኒትና የመመርመሪያ መሳሪያ በእሷ እነዚህ በጣም ከፍተኛ ወባ ስርጭት ያለባቸው አካባቢዎች አነስተኛ ግልጋሎት እንዲደረግ እየሰራን ነው። ዋናው ግን በከፍተኛ ጥረት ላይ እንዳለን ክልሉ እንዳለ ግለጽ እፈልጋለሁ። አብዛኛው የምዕራባዊ ዞን ነዋሪዎች ተፈናቅለው በተለይም በሰሜን ምዕራብ ሽሬና አካባቢው ሸራሮ አካባቢና ወደ መቀሌም ወይም ወደ ተለያዩ ከተሞችም መጠለያ ላይ ወይ አዲፒ የምንለው ውስጥ ሆነው ኖረው የሚገኙት። ስለዚህ እነዚህ ተፈናቃይ ሰዎች በተለይም እነዚህ ለወባ ተጋላጭ በሆኑ አካባቢዎች ስላሉ እንግዲህ በእጃችን ባለችው የመመርመሪያ መሳሪያና አነስተኛ መድኃኒት እነሱን ቅድሚያ በመስጠት ችግሩን ለማቃለል እየሞከር ነው።
አቶ ጎይቶም ማሪ የተሞላ የሕክምና መከላከያ በሌለበት ጊዜ ህብረተሰቡ ማድረግ አለበት ያሉት ደግሞ በእጅ የሚገኝ አጎበር ካለ መጠቀም፣ ለወባ ትንኝ ማራቢያ የሚያግዙ ውሃ ያቆሩ ጉድጓዶች ማፍሰስና መድፈን፣ የወባ በሽታ ምልክት የታየውም ሌላው ቢቀር የምክር አገልግሎት ለማግኘት ወደ ሕክምና ማዕከሎች ብቅ እንዲል መክረዋል።
እንግዲህ ህብረተሰቡ ማድረግ ያለበት በእጁ ያለ አጎበር ካለ ይሄኛው አጎበር መጠቀም እንዳለበት፣ ሌላው ለወባ ትንኝ አመቺ የሆኑ ቦታዎች ካሉ እነሱን በአግባቡ ወባ ይዘው አቁረው ከሆነ እነሱን ማፋሰስ ማዳፈን እንዳለበት፣ ሶስተኛው የወባ በሽታ ህመም ስሜቶች ሲታዩበት መድኃኒት ባይኖርም የምክር አገልግሎት አግኝቶ ወይም ወደ ላይ ሪፈር ከተባለ ቶሎ ብሎ ሄዶ ህክምናውን የግድ በእጅ ባለው መድኃኒትም ይሁን ሌላ ማግኘት እንዳለበት፣ ይህንን ከተደረገ አትሊስት የወባ በሽታ በወረርሽኝ መልክ ይነሳል ብለን የገመትነውን እሱም መቀነስ የሚቻል መሆኑን አውቆ ህብረተሰቡ ይህንን እንዲያደርግም።
አቶ ጎጠ ማሪ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። ለአሜሪካ ሬዲዮ ዓለም ፍስሐ ከመቀለ።
ዓለም ፍስሐን ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ዌብሳይታችን amharic.voanews.com ነው። በፌስቡክ እና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። ተዘዋዋሪው የስልክ መስመራችን ደግሞ 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኖሩ። በኢሜይል ለምትጠቀሙ አድራሻችን horn@voanews.com ነው። ያስተናገድኳችሁ ያለው ጽዮን ግርማኒ። ወደ ተከታዩ ዘገባ እንላለን። ሄለን ሀዱሽ የሄላዝ የውበት መጠበቂያ ምርቶች አምራች ድርጅት መስራችና ስራ አስኪያጅ ናት። የመረጃ ቴክኖሎጂ አይቲ ባለሙያም ናት። የውበት መጠበቂያ ምርቶች የዛሬ 4 አመት ተኩል አካባቢ ከመጀመሯ በፊት በተደጋጋሚ ጥቅም ላይ የሚውሉ የህፃናት መጠበቂያዎችን ወይም ዳይፐሮችን ለገበያ ስታቀርብ ቆይታለች። በቅርብ ጊዜም የዩናይትድ ስቴትስ ስኬታማ በሆነ የንግድ ስራ ውስጥ ያሉ ስኬታማ የንግድ ሰዎችን በሰፈሩበት መጽሐፍ ላይም ጥረቷ ሰፍሯል። ኤደን ገረመው ሄለንን አዋይታ ነበር። ተከታዩን ይዛለች።
ነዋሪነቷ በዋሽንግተን ዲሲ አካባቢ የሆነው ሄለን ሀዱሽ ትውልደ ኢትዮጵያዊት የንግድ ሰው ናት። አባቷ የባንክ ቤት ባለሙያ ስለነበሩ በተለያየ ጊዜ የስራ ቦታቸው ሲለዋወጥ አብራ በመዞሯ ልጅነቷን በወለጋ፣ ደብረ ማርቆስ፣ ደሴ፣ መቀሌ እያለች በብዙ የኢትዮጵያ ክፍላተ ሀገራት ውስጥ ልታሳልፍ ችላለች። ኢትዮጵያ ውስጥ በአይቲ ባለሙያነት የመጀመሪያ ዲግሪዋን ካገኘች በኋላ የውጭ ሀገር የትምህርት እድል በማግኘቷ ወደ ዩናይትድ ስቴትስ መምጣቷን ትናገራለች።
ትምህርት የጀመርኩት ኦሮሚያ ጊምቢ ነው፣ ወለጋ ውስጥ ነው። ወለጋ ያለው እስከ ሁለተኛ ክፍል በአማርኛ ተምሬ 3 እና 4 በቆቤ ነው የተማርኩት። እሱ ኦሮምኛ እንድሰማ ረድቶኛል። ኦሮምኛንም ሰማለው፣ ሶስተኛ ቋንቋዬ ነው ማለት ነው ኦሮምኛ። ከዛ በተጨማሪ ትግራይ ውስጥ ተምሬያለሁ በትግርኛ። ወላጆቼም እዛ ትግራይ ውስጥ ነው የተወለድኩት፣ መወለድ ደረጃ ማለት ነው። አስተዳደጌ ግን ጎጃም ደሴ ወይዘሮ ስህን ተምሬያለሁ። ሀይ ስኩል እንኳን ደብረ ማርቆስ፣ ደሴ ወይዘሮ ስህን እና መቀሌ አፄ ዮሐንስ ነው የጨረስኩት። ባይገርምሽ አፄ ዮሐንስ 4 ጂፒኤ ሳመጣ ማንም ሰው አያቀኝም። 6 ወር ብቻ ተምረን ነው ሀይ ስኩል የምንፈተነው። ፊርመንበር ኦልድ ባች ነበርኩኝ እና አልታወቅም ነበር እየዞርኩ ስለተማርክ ማለት ነው። ግን በየሄድኩበት ቦታ ሁሉ ጥሩ ኤክስፒሪንስ ካልቸሩንም ቋንቋውንም ላይክ ሙሉ ኢትዮጵያ ሁኜ እንዳድግ ረድቶኛል አስተዳደጌ ማለት ነው። በዛም መሰረት ደግሞ ትምህርቱንም ያው አይ ቲንክ በጥሩ ሁኔታ ስትሪክት ስለነበርን ቤትም ለትምህርት ያለን ቦታ ጥሩ ደረጃ ደርሼ ስኮላርሽፕ እስከ ማግኘት ደርሼ ዩኤስ ውስጥ ስኮላርሽፕ ነው የመጣሁት። ስኮላርሽፕ አግኝቼ ነው የመጣሁት እዚህ ሀገር። በዛ ሁኔታ እንግዲህ እዚህ ስራ ላይም ቤተሰብም መስርቼ ነው ንግድ ደግሞ ኢቨንቹዋል ወደ ንግድ ደግሞ ገብቻለሁ።
ሄለን በዩናይትድ ስቴትስ በኮምፒውተር ምህንድስና እየሰራች የቆየ ሲሆን በእነዚህ ጊዜያት ውስጥም የራሷ የሆነ ስራ የመስራት ህልም በማዳበሯ የመጀመሪያ ንግዷ የሆነውን ታጥቦ በድጋሚ በጥቅም ላይ የሚውል የህፃናት ዳይፐር በመያዝ ኢትዮጵያ ውስጥ ወደ ገበያ መግባቷን ትገልጻለች።
የሰራሁት መጀመሪያ የጀመርኩት ፕሮዳክት የሚታጠብ ዳይፐር ነው። ወደ ቢዝነስ አለም ሲገባ ተሞክሮ እንደሚሰራ የተረጋገጠ ነገር ላይ መሰማራት አይደለም አላማዬ። እኔ በምሰራው ቢዝነስ አሁን ሜክ ዲፍረንስ ለውጥ ማምጣት ፈልጋለሁ፣ ችግሮችን መፍታት አለብኝ ብዬ አምናለሁ። የሚፈታ ችግር ላይ ነው መስራት የፈለግኩት እና የዳይፐርን ችግር ጋፕ ሳይ የሚታጠብ ዳይፐር መጠቀም ለምን አንችልም ብዬ ቤቢ ማር የሚባል የሚታጠብ ዳይፐርን ፉል ታይም ሰርቼ አይ ቲንክ የሚታጠብ ዳይፐርን ሞደርን የሚታጠብ ዳይፐርን ሪቮሉሽናይዝ አድርጌያለሁ ብዬ ፈርቀድጃለሁ ብዬ አስባለሁ ኢትዮጵያ ላይ 2016 ጀምሮ ማለት ነው።
ይሁንና የዳይፐሩ ስራ በአንዳንድ ሁኔታዎች በመስተጓገሉ ምክንያት በአጋጣሚ ጎን ለጎን ወደ ጀመረችው የስነ ውበት መጠበቂያ እቃዎች ምርትና ገበያ ማተኮሯን ትገልጻለች።
ቶሎ ነው መመላለስ ኢትዮጵያና ቤተሰቦችን ጓደኞችን ጠይቁኛል። ፕሮዳክት አምጪልን ብዙ ጊዜ እንዲያውም ቪክቶሪያ ሴክሬት ማክ ምናምን ታዋቂ ነበር ሲፎራ እና እነዚህን ፕሮዳክቶች ይጠይቁኛል እንዳመጣላቸው እና አንዳንድ ሰዎችም በአካባቢ ጓደኞችንም ሳይ እቃዎችን ይዞ ሄዶ እዛ በመሸጥም እንደ አንድ የንግድ ዘርፍ አድርገውታል። ከዛ ይህን ነገር በቅርበት ሲመለከት ገበያ ላይ ያለው ሁኔታ ምንድን ነው? ገበያው ዲማንዱ ስላለ ካውንተርፊት እቃዎች ትክክለኛ ያልሆኑ ግን ብራንድ ብቻ አለ ብራንድ ሰው አዌር ማለት በጣም ተከታይ ስለሆነ ይከፍላል። ስለዚህ ያልሆነ ፕሮዳክት ላይ ብራንድ ብቻ በመለጠፍ የሚሸጡ እቃዎች ገበያውን አጥለቅልቀውታል በየዘርፉ እና መነሻ ምክንያቱ ምንድን ነው? ላይክ ማይንድሴታችን ነው ላይክ አስተሳሰባችን ማለት ነው። ተከታዮች ነን ፈጣሪዎች አይደለንም ብዙ ጊዜ። ሶ ይህንን ሳይ ለምን የራሳችን ብራንድ ቢልድ አናረግም የሚለው ሀሳብ ያኔ ነው ይመጣልኝ። ከስክራች ቢልድ ተደርጎ በተመጣጣኝ ዋጋ በጥሩ ኳሊቲ ለእኛ በሚስማማ ነው መልኩ ዛሬ ቢጀመር የዛሬ 5 ዓመት የሆነ ነገር ላይ ደርሳል ብዬ ከመስመሬ ወጥቼ ነው የሜካፕ ኢንዱስትሪውን ጆይን ያደረግኩት። ግን ሶፋር በጣም ጥሩ ነው። እስካሁን ድረስ ያለው እድገት ተቀባይነት ያለው ነገር በጣም ደስ ይላል።
ሄለንን ስለ ሜካፕ ወይም የፊትና የቆዳ መጠበቂያዎች እውቀት ሳይኖርሽ እንዴት ሀሳቡን ደፈርሹ? ስራውስ እንዴት ይሰራል ብዬ ላቀረብኩላት ጥያቄ እንዲህ ስትል ምላሽ ሰጥታለች።
በቅርብ የሚሰራ ሰው ማቀው ሰው የለም ኦብቪስሊ። ለዛም ይመስለኛል ብዙ ጊዜ ማን ደፍረው እኛን የሚመስል ሰዎች ሲሰሩ አላየንም። አሁን የምታውቂው ኢንዱስትሪው ላይ ያሉ በብዛት ለምሳሌ ሴሌብሪቲዎች አሉ። ለምሳሌ ፌንቲን ብትወስጂ ሪያና ሴሌብሪቲ ነች። ስለዚህ ስሟን ነው የምትሸጠው። እቃዎቿን በጣም ጥሩ ናቸው። ኦፍኮርስ የራሳቸው ፕራይስ ሬንጅ አላቸው፣ ግን ደግሞ ከዛም ባትሻገር ስሟን ነው የምትሸጠው። ሪያናን ብታያት እሷ ኬሚስት አይደለችም፣ ሴሌብሪቲ ነች እንጂ ራሷን አቀማመችም እንዴት አቀመምሽ ተብላም አትጠየቅም። ኮንሴፕት ነው። አንዳንዴ ኮንሴፕት ማለት ሀሳብን ስታመጪው ሀሳብና ዲዛይኑን ስታመጪው ግዴታ አንቺ ራስሽ ማቀመም አለብሽ ማለት አይደለም። ስለዚህ እኔ ኬሚስት አይደለሁም በሙያ፣ ግን ከተለያዩ ባለሙያዎች ጋር አብሬ እሰራለሁ። ሰዎችን ነው የምቀጥረው ማለት ነው። አክቹዋል ፕሮዳክሽን የፕሮዳክቱን ማቀመም ላይ እኔ አቀማሚ አይደለሁም ማለት ነው። ለማያውቀው ሰው ሳምቢጌስ ነው እና እሱን ግልጽ ለማድረግ መሄድ ያለብኝ ነገሮች ነበሩ። ከሀሳብ ተጀመረ ጥናት፣ ሪሰርች ማድረግ፣ ቦታዎችን አይደንቲፋይ ማድረግ፣ እንዴት እንደሚሰራ ራሱ ማወቅ፣ ከዛ ደግሞ እንዴት ነው ማርኬት የሚደረገው እንዴት ነው የሚሆነው የሚለውን ደግሞ እሱም ፕሮሰስ ያው ሂጅበታለሁ ማለት ነው።
ሄላዝ በማለት በሰየመችው ተቋሟ በኩል የተለያዩ የውበት መጠበቂያ ምርቶቿ ለዓለም ገበያ የሚቀርቡ ሲሆን ሴቶችን የሚያበረታቱና እንዲሁም ኢትዮጵያዊ ባህልን እንዲያንጸባርቁ እንደምትጥርም ታስረዳለች።
ዛሬ እኔ ራሴ የተጠቀምኩት ሙሉ ሄላዝ ቤቲ ፕሮዳክት ነው። ከአይብራው ጀምሮ አይብራዎችን አባይ ነው ስሙ የሚባለው አባይ ስሬንዋል አይሻዶ፣ እንዲሁም ከባለጥለት አይሻዶ ላይ አንዱን ሼድ ነው የተጠቀምኩት። ማርታ የሚባል ሼድ ነው የተጠቀምኩት። አንድ አይሻዶ አንድ ከለር። ከንፈሬ ላይ ቆንጂት እንደ የተቀባሁት ቆንጂት ማት ሊፕስቲክ ከአዲሱ ሊፕስቲክ ኮሌክሽናችን ድንጉዛ። ድንጉዛ ደግሞ ማለት ያው የደቡቦች የልብስ ፓተርን ነው። ይህ አዲስ አሁን የለቀቅነው ኮሌክሽን ነው። ከሱ ውስጥ ቆንጂት የሚለውን ሼድ ነው የተቀባሁት። እዚህ ጋር ጉንጬ ላይ የተቀባሁት ነገር አለ፣ ብለሽ ይባላል። ብለሸራችን ሀመር ገርል ብለሽ ይባላል። የሀመርን ሴቶች የመዋቢያ ነው ቴክኒክ ነው። ከቀይ አፈር ላይ ፊታቸውን ዲኮሬት ያደርጋሉ ጸጉራቸውን፣ ሶስቱን ሪፍሌክት ለማድረግ ነው። ሀመር ገርል የሚል ብለሸር አላት። ይህንን ነው የተጠቀምኩት። ሜክሲኮ ላይ 44 ቁጥር ደብረ ወርቅ ሾፒንግ ሴንተር ያገኙናል። እንዲሁም ቤትልሄም ፕላዛ ላይ ማለን መገናኛ ሰው። በቅርብ ደግሞ 4 ኪሎ ሌሎችን ቦታዎች ላይ ሱቆችና የመክፈት ፕላኖች አሉን። ኡጋንዳ ኦልሬዲ አለን። ከፕሮዳክታችን የምንሸጥበት ቦታ አለን ኡጋንዳ ላይ። ሌሎች አፍሪካ አገሮች ላይ ኬንያ፣ ሳውት ሱዳን፣ ቶጎ እንትን እያልናቸው ያለን ቦታዎች ማለት ነው። እና ሳውዝ አፍሪካ ኦልሬዲ ስታብሊሽ የሆኑ ፓርትነሮች ጋር ነው አብረን እንትን የምንለው እና ወደ አፍሪካን ሀገሮችም የመግባት እቅዱም ኦልሬዲ የጀመርናቸውም ነገሮች አሉ።
ሄለን ከሽያጭ ጎን ለጎን የተለያዩ ሴቶችን የሚያግዙ የግብረሰናይ ስራዎችም ላይ ትሳተፋለች።
ካችን ያው ስሞቻቸው ነበርቺ ደፈር ጀግኔቲ ነው ሴቶችን የሚያነቃቁ የሚያበረቱ ቃላት ነው የምንጠቀመው እና ኢትዮጵያዊ ቃላቶችና በርቺን ለምሳሌ ማንንም ሰው ሲገዛው ልክ እንደ ጃዶር ብለን ፍሬንች ቃል እንደምንጠቀመው ሄላዝን በርቺ ሲጠቀሙ በርቺ ብለው ነው የሚሉት ሶ ቋንቋችንንም በዛው ያሳውቁ ነው ግን ሴም ታይም ደግሞ ለኢትዮጵያዊ ሴቶች ደግሞ በርቺ ብለን ስንሰጣ ሊፕስቲኩን ኢምፖርት የሚያደርግ እንትን ነው ጊፍት ነው ራሱ ማለት ነው ቃሉ እና በርቺ ሊፕስቲካችን ላይ ከምንሸጠው ከሽያጭ ላይ ፐርሰንቴጅ ኦፍ 20% የተለያየ አካባቢ ኢትዮጵያ ስላሉ ሴት ተማሪዎች የትምህርት መሳሪያዎች እየገዛን ዶኔት የምናደርግበት ፕሮጀክታችን ነው። ሌላው ደግሞ አዲስ ማት ሊፕስቲካችን ላይ እንዲሁ 20% ሳኒታሪ ፓድ ለሚያስፈልጋቸው ሴቶች የንጽህና መጠበቂያ ማለት ነው። ኦፍኮርስ ብዙ ሴቶች ነው የሚያስፈልጋቸው። እንደዚህ ፕሮጀክቶች ከሚሰሩ ድርጅቶች ጋር አብረን ሆነን ካምፔኖችን በመሳተፍ ዶኔት እናደርጋለን።
የሄላዝ የመዋቢያዎች መስራችና ስራ አስኪያጅ ሄለን ሀዱሽ ስትጠቀልል አፍሪካዊ የሆኑ ምርቶችን ሸማቾች እንዲጠቀሙ ነጋዴዎችም ትርፍን ብቻ ከማሳደድ ይልቅ ማህበረሰቡን የሚያግዙ ስራዎች ላይ ትኩረትን እንዲያደርጉ ያሳሰበ ሲሆን ሴቶችም ራሳቸውንና ጤናቸውን እንዲሁም ስነ ልቦናቸውን እንዲጠብቁ መክራለች። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ኤደንንና እንግዳዋን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደሚቀጥለው ዘገባ ከማለፋችን በፊት አንድ ሙዚቃ እንጋብዛችሁ። አብርሃም በላይና አሊ ቢራ የተጫወቱት ዳር ያለው የተሰኘው ሙዚቃ ለጥቂት ደቂቃዎች አብራችሁ ቆያል።
ገናመጋችሁ ደብሬ ቦናመጋው ወረገሜ ይጀቴሚል አጁዳፍ አምናቴራን ደሜ bagata sawa sala zagri bin fikr kaynochi sawa wa 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 wa
ሴቶች ቀን አድርገናል። ወደ ሌላዋ ትውልደ ኢትዮጵያ ማህሌት መኮንን የተባለች ወጣት ነው የምንወስዳችሁ። ወይዘሪት ማህሌት መኮንን ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ዊሊያም ኤንድ ጆንሰን የህግ ተቋም ውስጥ አግባቢ ወይም ወትዋች ሎቢስትና የህግ ጠበቃ ናት። የመንግስትና የግል ተቋማትን የገንዘብ አስተዳደር አገልግሎት፣ የኢንተርኔት ላይ ደህንነትና የምርጫ ገንዘብ ህጎችን አስመልክቶ የምክርና የጥብቅና አገልግሎት ይሰጣሉ። ቀደም ሲል በዩናይትድ ስቴትስ ፌዴራል መስሪያ ቤቶችና የህግ ተቋማት ውስጥም አገልግላለች። ስለ ሙያዋና የስኬት ታሪኳ እንድትነግረን ጋብዘናታል። ያነጋገራት ደረጀ ደስታ ነው። ቀጥሎ ይቀርባል።
ሎቢስት አማርኛ ቃል ይኖረው ይሆን? ስካውን ገና አልወጣለትም። ሎቢስቷ የህግ ባለሙያ ወይዘሪት ማህሌትም ይህንኑ ነግራናለች። ማህሌት መኮንን ዊሊያምስ ኤንድ ጆንሰን የተባለው የህግ ተቋም ውስጥ የመንግስትና የግል ተቋም በፋይናንስ አገልግሎት በፕራይቬሲ ሳይበር ሴኩሪቲ ጉዳዮች ጠበቃ ናት። በዩናይትድ ስቴትስ ኮርፖሬሽኖች፣ የንግድ ማህበራትና ግለሰቦች ለፌዴራልና ለምርጫ ህጎች ስነ ምግባሮች እንዲገዙ ታማክራለች። ዊሊያም ኤንድ ጆንሰንን ከመቀላቀሏ በፊት በፌዴራል ደረጃ መድህን ላላቸው የብድር ማህበራት ወይም ደ ናሽናል አሶሲሽን ኦፍ ፌዴራል ኢንሹርድ ክሬዲት ዩኒየንስ ኤንኤፍሲዩ የቁጥጥር ጉዳዮች አማካሪ በመሆን ሰርታለች። በማህበራዊ ዘርፍም ለአረጋውያን ጉዳዮች መምሪያ አማካሪ ጠበቃ በመሆን አገልግላለች። የኢትዮጵያ አሜሪካውያን የህግ ባለሙያዎች ማህበር ፕሬዚደንት፣ የኢትዮጵያ ዳያስፖራ ፕሮፌሽናል ወጣቶች ተሳትፎ መሪም በመሆን በትውልደ ኢትዮጵያዊነት ማህበረሰቧን ታገለግላለች። የመጀመሪያና ሁለተኛ ዲግሪዎቿን የተከታተለችው እዚሁ አገር ሲሆን ከዊሊያም ኤንድ ሜሪ በህግ ሁለተኛ ዲግሪዋን አግኝታለች። የወጣትነት እድሜ ክልሉን ገና አልተሰናበተችውም። እዚህ አገር ስትመጣ የ11 ዓመት ልጅ ነበረች። አማርኛዋም ለክፉ አይሰጥም።
አዎ፣ አማርኛ ያልተበላሸ ቤትም እኔና እህቴ ቤተሰባችን አራት ነን። ቤት ወላጆቼና እኔና እህቴ ታላቅ እህት አለችኝ እና ከመጣን ጀምሮ እዚህ ሀገር ስትመጣ ታውቃለህ፣ ትምህርት ቤት በአማርኛ አይደለም የምናወራ በእንግሊዘኛ ነው። ስራ ደግሞ ብዙዎቹ በአማርኛ አይደለም የምታወራ። ስለዚህ ቤት ካላወራ ብዙ አንዳንድ ቃሎች አሁን እኔ ስመጣ አምስተኛ ክፍል ሆኜ ነው እዚህ የመጣው። ስለዚህ ለሰዎች እንደውም እነግራቸዋለሁ የአምስተኛ ክፍል ግራመር ነው ያለኝ እስካሁን። ግን እንደዛም ሆኖ ቤት ከወላጆቼ ጋርና ከእቴ አማርኛ ብቻ ነው የምናወራው እና ለዛ ነው እስካሁን ድረስ አማርኛ ማውራት የምችለው። ከ11 ዓመቴ ጀምሮ ቤታችን ትምህርት ቤት ስለማንችል በስራም ስለማንችል ቤትና በስልክ የምናወራው በአማርኛ።
ሎቢስቷ ወይዘሪት ማህሌት ሎቢስት ወይም ሎቢ ማለት ምን ማለት እንደሆነ ታብራራለች።
ላቢስት ማለት የድርጅቶች የፌዴራል ፖሊሲ የስቴት ፖሊሲ አማካሪ ማለት ነው። እንደ ኮንሳልተንት ትርጉም ቀጥታ በእንግሊዝኛ ወደ አማርኛ ባይኖርም ስራው እንደዛ ነው። ማማከር ማለት የፌዴራል ፖሊሲ የስቴት ፖሊሲ። አሁን እኔ የምሰራው ብዙ የፌዴራል ነው። የኛም ድርጅት የሚሰራው የፌዴራል ፖሊሲ ድርጅቶች የምናማከርበት ጉዳይ ነው እና በዛ ነው የምንሰራው። ግን የስቴትም አለ። የስቴት የሚባል ላቢስት ፈርሞች አሉ።
ሎቢስት ሲባል ብዙ ጊዜ የተገቡ ስራዎችን እንዲሰሩ ወይም አንድ ጉዳይ እንዲያስፈጽሙ ጥቅማ ጥቅሞችን በመስጠት በመደለል የመንግስት ባለስልጣናትንና ተመራጭ የምክር ቤት አባላትን አንዳንዴም አልፎ አልፎ ሌሎች አገራትንና መንግስታትን የመጫን የማግባባት ስራ እንደማሰራት ተደርጎም ይታያል።
እንደውም ከዛ በፊትም ከመጥፎ ጀምረን ወደ ጥሩ እንሄድና ብዙ ጊዜ አንዳንድ ጊዜ ላቢስት የሚለው ቃል ጥሩ ምስል የሌለው ይመስላል። አንዳንድ ሰዎች መጥፎ አመለካከት ያላቸው በቲቪም ይሁን በተመራጭ ሰው የሚሉት ነገር ነው። ብዙ ጊዜ የኮርፖሬት እና ለጥቂት ሀብታም የሆኑ ብቻ መንግስትም ይሁን ሀገርም ይሁን ድርጅቶችም ይሁን የሚሰሩ ይመስላል። ተመራጭም ተጽዕኖ ያስደርሰዋል የሚባል መጥፎ ሰው የሚያስብበት ሊኖር ይችላል እና ነገር ግን ሁሉም ህግም ወይንም መንግስት ከግል ድርጅቶች እና ከግለሰቦች ጋር ትርጉም ያለው የመረጃ ለመለወጥ የሚያደርጉበት ስራ የሚሰሩበት ይህንን ነው። በሎቢስት ነው አይደለ የምናመቻቸው። በእኔ ስራ አሁን አዲስ የምናመቻቸው ጠቃሚ የሆነ ጉዳዮችን ለተመረጡት ባለስልጣኖች እና ለመንግስት አካላት አስተዋቂ ይሆናል። ይህም ግልጽና ሁሉም ተጠቃሚ የሚሆንበት ስራ ይፈጥራል ብለን ነው እኛ የምንሰራው እና ብዙ ነገሮች ቅድም እንደ መንሽን እንዳረግኩት አሁን የኛም ስራ የሚሰራበት ማለት ነው። በብዙ በተለያዩ ነገሮች ትሰራበታለህ። የጤና ፖሊሲ ከሆነም አንቅድም እንዳልኩት ሳይበር ሴኩሪቲ ፕራይቬሲ ህጎች የሚወጡበት አንዳንድ ነገሮች ለተመራጭ ሰዎች የሚነግሩት ነገሮች አሉ። ምክንያቱም አንድ ሰው ከተመረጠ ሁሉንም ነገር ያውቃል ማለት አይደለም። ፖሊሲዎቹን አንዳንድ ነገሮችን ከህዝብና ከድርጅቶች ፊድባክ ወስዶ ነው ህግ የሚፈጥረው ፖሊሲ የሚፈጥረው ማለት ነው እና ሎቢስቶች እንደዛ ነው የምንረዳው ለመሀል ሆነን ማለት ነው። የምናዘጋጀው ለመንግስት እናቀርብበት ጉዳዮች አሉ። በብዙ ነገሮች እንዳሉ
ብዙ ጊዜ አብሯቸው የምትሰሯቸው ሰዎች ወይም ደንበኞቻችሁ ምን አይነት ድርጅቶች ወይም ሰዎች ናቸው?
እኔ የምሰራበት ብዙ ድርጅቶች አሉ። በእኛ ካምፓኒዎች በየጉዳዩ ነው ፓርትነሮቹ የሚሰሩበት ማለት ነው። እና እኔ የምሰራበት በገንዘብ አገልግሎት ማለትም ባንኮች፣ እንደ ናን ባንክ የሆኑ ፋይናንሻል ኢንስቲቱሽኖች፣ እነሱ አንዳንድ ህጎች የሚከታተሉት እነሱን ነው። ቴክኖሎጂ ካምፓኒዎች አሉ። ካምፓኒዎች ማለት አንዳንዶች ላፕታፕ የሚሰሩ ካምፓኒዎች፣ ቴክኖሎጂ ካምፓኒዎች እንደነሱ ማለት ነው። እንደነሱ አይነት መስሪያ ቤትም እንረዳለን። ኤነርጂ ያሉ ኤነርጂ ካምፓኒዎች እነሱንም የምንረዳበት ጉዳዮች አሉ። እኔም ባልሰራበት ሌሎቹ ስራ ባልደረባዎች የሚሰሩበት ማለት ነው። እና በጣም አንዳንድ ካምፓኒዎች ደግሞ ያሉት የጤና ካምፓኒዎች፣ ሄልት ኬር ካምፓኒዎች ቫክሲን አሁን የሚሰሩት አንዳንዶቹ የእኛ ድርጅቶች፣ እኛ የምንረዳቸው ድርጅቶች አሉ። እና አንድ ብቻ አይደለም እኛ የምናደርገው፣ በጣም ብዙ ካምፓኒዎች አሉ። ብዙ መስሪያ ቤቶች በየጉዳዩ ነው እነሱ። አንዳንድ ጊዜ የቴክኖሎጂ ካምፓኒዎች ሆነው ሌላ ጉዳይ የጤና ጉዳይ የጤና ፖሊሲ ሊከታተሉ ይችላሉ። ስለዚህ በጣም የተለያዩ ጉዳዮች ነው የምንሰራበት። ካምፓኒዎች እንደጠቀስኳቸው እነሱ ሳምፕል ናቸው እንጂ ከዛ በላይ ብዙ
የፖለቲካ ስራም የሚሰሩ ሎቢስቶች አሉ። እናንተ የፖለቲካ ስራዎችን አትሰሩም? እዚያ ውስጥ የላችሁም?
አዎ፣ ሶ የፖለቲካ ስራ አሁን እኔ የካምፔን ማለት የፖለቲካ እንትን ፕራክቲስ ግሩፕ አለኝ። ግን የምረዳው የሚመረጡን ባለስልጣኖች ሳይሆን አሁን እዚህ ሀገር መስሪያ ቤቶች ቀጥታ ራሳቸው በገንዘብ ከፍለው የሚመረጡ ሰዎች ገንዘብ መስጠት አይችሉም፣ መስሪያ ቤቶች ማለት ነው። ግን ሌላ አካውንት ፖለቲካል አክሽን ኮሚቲ ይባላል። ሌላ አካውንት ከመስሪያ ቤቱ ጋር የተገናኘ አካውንት ፈጥረው ለሚመረጡት ተመራጭ ባለስልጣኖች ገንዘብ መስጠት ይችላሉ። ያ ህጉ አላው ያደርጋል። ስለዚህ እኛ የምናደርገው ኮምፕላይ እንዲያደርጉ ማለት ነው። ማለትም ህጉን እንዲከታተሉ እንረዳቸዋለን። ምን ምን ነገሮች፣ ገንዘቡም ስንት ነው፣ ስንት ገንዘብ ነው መስጠት የሚችሉት፣ ከሰጡም እንዴት ነው ፖርት ማድረግ ያለባቸው፣ እንደዛ እያለን እኛ ፕራክቲስ አለ። እሱን ነው የምንረዳው በፖለቲካ በሱ ደረጃ ነው የምንረዳው።
አድማጮቻችን፣ ከሎቢስትና የህግ ባለሙያዋ ወይዘሪት መሀሌት መኮንን ጋር ያደረግነው ውይይት በዚህ አላበቃም። ሙሉውን ዝግጅት በድረገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን።
በቀሩን ጥቂት ደቂቃዎች የዳዊት ጽጌን እቱቱ የተሰኘውን ዜማ ጋብዘናችሁ ደህና ደሩ። መልካም ምሽት። ዳዊት ጽጌ አብሯችሁ ቆያል።
Shut up.